ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የህግ የበላይነት የትግራይ ህዝብ ለማንበርከት የሚደረግ ሴራ አንቀበለውም። ለጠፍጣሪ ፍርድ ነው እንጂ በሌላ አይዳኝም። የውጭ ኃይሎች እጅ አስገቢነት ይቁም። መንግስታችን ባወጣ መግለጫ በጽናት እንደግፋለን።
ከትናንት በስቲያው የመቀሌ ሰላማዊ ሰልፍ ተሳታፊዎች አንዱ ናቸው።
የትግራይ ላይ ክልላዊ መንግስት ክቡር ፕሬዝዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ እሳቸው ጉዳይ እሳቸው ሐሳብ ስለሆነ ማለት ነው። በሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ ያደረግነው ያለነው ጉዳዮች ህግንና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው።
አቶ ዝናቡ ተኑ የፌደራል ጠቅላይ አቃቤ ህግ የኮሙኒኬሽን ጽህፈት ቤት ዳይሬክተር ናቸው። ቀደም ያለውን ጨምሮ ሙሉ ዘገባውን በለቱ አብይርስ እናቀርባለን።
የምሽቱ ዜናችን ደግሞ የሶማሊያ ነውጠኞች 22 ሰዎችን ገደሉ፣ ኬንያ ውስጥ 7 ባለስልጣናት ከጉቦና ሙስና ቅሌት ጋር በተያያዘ ታሰሩ፣ ኡጋንዳ ውስጥ ወነተኞች 31 አስከሬን ከቪክቶሪያ ሐይቅ አወጡ የሚሉ ይገኙባቸዋል።
በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ አገር ሽማግሌዎችና የከተማው አስተዳደር ፖሊስ ገለጹ የሚለውን ጨምሮ ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘው ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ህዳር 17 2011 ዓ ምረት ርጭታችን ጋር አስተናጋጆች አሉላ ከበደና
እንዴት አመሻችሁ አዲሱ አበበ ነን። አቀናባሪው ንጉሱ ታምሬ ሲሆን የስርጭት መሐንዲሱ ደግሞ ኦልድሬስ ሬገስ።
አሁን የሰዓቱን የዓለም ዜና እናቀርባለን።
ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዱት 2 የተለያዩ ጥቃቶች ቢያንስ 22 ሰዎች መገደላቸውን የአይን ምስክሮችና ባለስልጣናት አስታውቀዋል። የአልሻባብ ነውጠኞች በማዕከላዊ የሶማሊያ ጋልካዮ ከተማ ውስጥ በሚገኝ በአንድ አወዛጋቢ የሃይማኖት መሪ ቅጥር ግቢ ባካሄዱት የመጀመሪያው ጥቃት የሃይማኖት መሪውና 14 ሰዎች ተገድለዋል። የአይን ምስክሮች በተናገሩት ቃል አንዲት ቦምብ የጫነች መኪና የሃይማኖት መሪውን ግቢ ጥሳ እንደገባች ነውጠኞቹ ግቢውን መውረራቸው ታውቋል። ጥቃቱ የተካሄደበት ግቢ የሱፊ ሃይማኖት መሪው የሼክ አብዲ ወሊ አሊ ኤልሚ መኖሪያ እንደሆነም ተገልጧል።
የኬንያ ባለስልጣናት ከጉቦ ቅሌት ጋር በተያያዘ 7 ባለስልጣናትን በቁጥጥር ስር አዋሉ። የታሰሩት ባለስልጣናት ከቻይና የመንገድና ድልድይ ኮርፖሬሽን ጋር በተያያዘ የተፈጸመ ሙስናን ከሚከታተሉ ጉቦ ጋር ተቀባብለዋል ተብለው ነው። ዜናው ትናንት እሁድ ይፋ የተደረገው እውቁ የኬንያ ጋዜጣ ዘ ዴይሊ ኔሽን ነው። የዚህ የጉቦ ቅሌት ጋር የተዛመደ የቻይና ባለስልጣናት ይህን አይነት ክስና እስራት ሲያጋጥማቸው የመጀመሪያው መሆኑም ታውቋል።
የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሐይቅ ውስጥ የ31 ሰዎች አስከሬን አወጡ። ሰዎቹ የሞቱት ፓርቲ ይካሄድባት የነበረች ጀልባቸው ሐይቁ ውስጥ በመስጠሟ መሆኑ ታውቋል። የሟቾች ቁጥር ከፍ ሊልም እንደሚችል የተገለጠ ሲሆን አደጋው ግን በኡጋንዳ ታሪክ ከፍተኛው እንደሆነ ነው የተነገረው። ጀልባዋ ባለፈው ቅዳሜ ስትሰጥም ውስጧ ከ100 በላይ ሰዎች የነበሩ ሲሆን ይህም መያዝ ከሚገባት ቁጥር በላይ እንደሆነ ተነግሯል። አደጋው የደረሰበትን የሙካኖ አካባቢን የሚወከሉት የሕግ ባለሙያ ጆንሰን ሚያኒያ እንዲህ አይነቶቹ ጀልባዎች ከ50 ሰው በላይ መጫን አይችሉም ሲሉ ተናግረዋል።
በሴቶች ላይ የሚፈጸሙ ጥቃቶችን ለማስወገድ በየዓመቱ የሚታሰበውን ዓለም አቀፍ ቀን አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ አውጥተዋል። አጠር ያለውን የሚኒስትሩን መግለጫ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
በሴቶች ላይ የሚፈጸም ጥቃት ዓለም አቀፍ ችግር ሲሆን በየዓመቱ በሚሊዮኖች የሚቆጠሩ ሰዎችን ይጎዳል ሲል ይጀምራል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ። እያንዳንዷ ሴትና ልጃገረድ ከጥቃት ነጻ የሆነ ሕይወት ልትኖር ይገባል። ዩናይትድ ስቴትስም የጾታ እኩልነት እንዲኖርና የትኛውንም ዐይነት በሴቶችና ልጃገረዶች ላይ የሚፈጸም ጥቃት ለማስወገድ እንዲሁም ምላሽ ለመስጠት ቁርጠኛ ናት። እነዚህ ጥቃቶች አስገዳጅ ወሲብና ጋብቻን እንዲሁም ግድያን ይጨምራሉ ሲል መግለጫው ያብራራል። በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ለማጥፋት የሁላችንንም ትብብር ይጠይቃል ያለው ይኸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ እርምጃ በመውሰዱም ላይ መንግስታት፣ የግል ዘርፉ፣ ሲቪል ማህበረሰቡና በተለያዩ እምነቶች ላይ የተመሰረቱ ድርጅቶች ሊረባረቡ ይገባል ብሏል። ይህን ዓለም አቀፍ ፈተና ሁሉም እንዲረዳው ለማድረግ በተያዘው ጥረትም ዩናይትድ ስቴትስ ይህን በሴቶች ላይ የሚፈጸሙ ጥቃቶች ለማስወገድ የሚታሰበውን ዓለም አቀፍ ቀንና ለሚቀጥሉት 16 ቀናት የሚካሄደውን ግንዛቤ ማስጨበጫ ስታከብር ኩራት ይሰማታል ብሏል። የሚኒስትሩ መግለጫ አክሎም ዩናይትድ ስቴትስ ጥቃቶቹን ለማስወገድ እርምጃ በመውሰዷም ትኮራለች ካለ በኋላ አሁንም የባለድርሻ አካላቱ መተባበር እጅግ አስፈላጊነት ላይ አትኩሯል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ብሪታንያ ከአውሮፓ ህብረት እንድትወጣ ያደረጉትን ስምምነት በተመለከተ የእንግሊዙ የሰራተኛው ፓርቲ ሌበር ፓርቲ መሪ ጀርሚ ኮርቢን ፊት ለፊት ሊሞግታቸው እንደሚፈልጉ አንድ የፓርቲው ቃል አቀባይ አስታወቁ። ስምምነቱ በምክር ቤቱ እንዲጸድቅ ዘመቻ ላይ የሚገኙት ጠቅላይ ሚኒስትር ሜይም ከሌበር ፓርቲው መሪ ኮርባይን ጋራ በቴሌቪዥን ለመሟገት ዝግጁ መሆናቸውን ከዴይሊ ቴሌግራፍ ጋዜጣ ጋር ባካሄዱት ቃለ ምልልስ አስታውቀዋል። ብሪታንያን ከህብረቱ ለማስወጣት ከሁለት ዓመት በላይ ያወዛገበውን ክርክር ባለፈው እሁድ ለማጥረቅ ለጠቅላይ ሚኒስትር ሜይ እና ለሌሎች የአውሮፓ ህብረት መሪዎች 40 ደቂቃ ብቻ ነው የፈጀባቸው።
የሜክሲኮና የዩናይትድ ስቴትስ ባለስልጣናት በሰጡት ማሳሰቢያ ድንበር ላይ አመጽ የቀሰቀሱና በኃይል ጥሰውም ለመግባት የሞከሩ ከላቲን አሜሪካ ፈልሶ የመጡ ሊከሰሱ ይገባል ማለታቸው ተሰማ። እነኚህ ፈልሶ የመጡ ሰዎች ኃይል ለመጠቀም በመሞከራቸው የድንበር ጠባቂዎች አስለቃሽ ጋዝ መጠቀማቸውም ታውቋል። የዩናይትድ ስቴትስ አገር ደህንነት ሚኒስትር ክሪስቲን ኒልሰን እንዲሁም የድንበር ጥበቃና ቁጥጥር ቢሮ እንዳስታወቁት ድንጋይ የሚወረውሩ ከተለያዩ አካባቢዎች ፈልሶ የመጡት እነኚህ ሰዎች አደጋ እንዳያስከትሉ ስጋት በመፈጠሩ ነው አስለቃሽ ጋዝ መጠቀም ያስፈልገው ብለዋል። የሜክሲኮ አገር ውስጥ ሚኒስትር በሰጠው መግለጫም በህገወጥ መንገድ ድንበር ሊያቋርጡ የሞከሩ ወደ 500 ያህል ሰዎችን ባለስልጣናት በቁጥጥር ስር መዋላቸውን አመልክቷል።
በመጨረሻም በቱርክ ባለስልጣናት ገለጣ መሰረት አንዲት የጦር ሄሊኮፕተር ኢስታንቡል ውስጥ በሚገኝ የመኖሪያ ሰፈር ተከስክሳ ውስጧ ከነበሩት 5 ሰዎች 4ቱ ሞቱ። ከሞት የተረፈው ወታደር ሐኪም ቤት ገብቷል። መንግስታዊ ዜና አውታር አናዶሉ እንደዘገበው በልምድምድ ላይ የነበረችው ሄሊኮፕተር ከአንድ ሰማይ ጠቀስ የመኖሪያ ቤት ህንጻ ጣራ ጋራ ተላትማ ነው የወደቀችው። አገረ ገዢው አሊ የሎካያ ለአናዶሉ ዜና አገልግሎት በሰጡት ቃል የአደጋው መንስኤ እየተጣራ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚህ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በትግራይ ክልል ደቡብ ማዕከላዊና ምዕራብ ዞኖች በሚገኙ ከተሞች ባለፈው ቅዳሜ ሰላማዊ ሰልፍ ተካሂዷል። በቅርብ ጊዜ በክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የተሰጠ መግለጫ እንደግፈዋለን፣ ብሔር መሰረት ያደረገ ጥቃት እንቃወማለን፣ ህገ መንግስት ይከበር የሚሉና ሌሎች መፈክሮች የተደመጡበት ሰልፍ ነበር። በምዕራባዊና ደቡባዊ ዞኖች በነበሩ ሰልፎች በማንነት ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክርም ቀርቧል። በአላማጣ ከተማ ሰልፉ ከመካሄዱ አንድ ቀን በፊት በሶስት ቦታዎች ቦምቦች የተወረወሩ ሲሆን በሰው ወይም በንብረት ላይ የደረሰ ጉዳት እንደሌለና ተጠርጣሪዎችም በቁጥጥር ስር መዋላቸውን የከተማ አስተዳደር አስታውቋል። ሙሉጌታ አጽብሃ
የራኛው ለዚህ የሚያደናቅፍ ፋይል እንደማይኖር ግልጽ የሚያደርግበት መድረክ ነበር የዛሬው መድረክ። ህብረተሰቡ እንዲሸበር አሳው እንዳይገልጽ ወደ ሰልፍ እንዳይመጣ የተለያየ ሽብር እንቅስቃሴ የሚያደርጉ ኃይሎች ትላንት ወደ 3 ሰዓት አካባቢ ገደማ 3 ቦምብ ጥለዋል። ይሁንና ህብረተሰቡ ይህን የጸጥታ ኃይል ጋር በመተባበር 3 ልጆች በቁጥጥር ስር እንዲውሉም ተደርጓል።
አቶ አፍቶም በፍንዳታው የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ጨምረው ገልጿል። ሰልፉ በሰላም መጠናቀቁ ማረጋግጧል። በማዕከላዊ ዞን በአብይ አድና አክሱም ከተማ የተካሄደው ሰልፍ ሰላማዊ እንደነበር አስተያየታቸው ለቪኦኤ የሰጡ ነዋሪዎች ተናግረዋል። በአሁኑ ወቅት በአገሪቱ የህግ በላይነት ለማክበር ተብሎ እየተወሰደ ያለው እርምጃ በአንድ ብሔር ላይ ብቻ የሚደረግ ፖለቲካዊ ጥቃት ነው ብለው እንደሚያምኑ ገልጿል። ሰልፈኞቹ ህግ ለማስከበር እየተፈጸመ ያለው አካሄድ የትግራይ ህዝብ ለማንበርከክ የሚደረግ ሴራ ነው ብለውታል። ይህንን ደግሞ እንደማይቀበሉት ገልጿል።
ህገ መንግስት መከበር አለበት። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። አንድ ብሔር ላይ ያደረገ ጥቃት ይቁም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም። ህገ መንግስትን የሰጠ መብት ነው ይከበር እያልን ያለ ነው። ብሔር ብሔረሰቦች ይከበሩ ሲሉ እኮ ማለት ነው ሌላ የሌላ ብሔሮችን እናክብር ነው እየተባለ ያለው እንጂ ለማንም የሚያንቋሽሽ አንድ ነገርም አላየሁም እስካሁን ድረስ። የሚገርመ ነገር
የነበረው መሪ ሀሳብ ፍትህ በሁሉም ይንገስ፣ ህገ መንግስት ይከበር በሚል መሪ ሀሳብ እና በህግ በላይነት የትግራይ ህዝብ ለማንበርከክ የሚደረግ ሴራ አንቀበለውም፣ ተጠርጣሪ ፍርድ ነው እንጂ በሌላ አይዳኝም፣ የውጭ ኃይሎች እጅ አስገቢነት ይቁም፣ መንግስታችን ባወጣ መግለጫ በጽናት እንደግፋለን በሚሉ መሪ ሀሳቦችና መፈክሮች ህብረተሰቡ የሚፈልገው መልእክት አስተላልፈው ነው በሰላም የተመለሱ።
በተለያዩ አካባቢዎች እየተፈጸመ ነው ያሉት ብሔር መሰረት ያደረገ ጥቃትና ማፈናቀል እንዲቆም ጠይቋል። በምዕራባዊና ደቡባዊ ትግራይ ዞኖች በተካሄዱ ሰልፎች ደግሞ በማንነት ጥያቄ ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክር ተሰምቷል። በሑመራ ከተማ በነበረው ሰልፍ ተሳታፊ ከነበሩ ደግሞ
ከመፈናቀሉ ጀምሮ በተለይ ከአማራ ክልል የሚመጡ ተፈናቃዮች እጅግ በጣም በርከት ያሉ ናቸው። ጥረው ቆፍረው ያፈሩትን ንብረት ሀብት ልብሳቸው እንኳን ሳይዙ በሰላም ጊዜ እንደዚህ መዘረፍ በጣም በህል ያስቆጣ ነበር ማለት ይቻላል። አሁን የሚደረግ ያለው የሰፋው መንክና ከአካባቢ ሳሳሰብ የነበራቸው የሚደረግ የማጣራት ስራ ገኒያታት እንዳይታሰሩ የሚል አቋም የለንም። ግን መታደር ካለባቸው ቢያንስ ተኮር መሆን የለበትም። ፍትህ ለሁሉም የሚል ነው። ፍትህ ለሁሉም መዳሸስ አለበት። በተለይ በትግራይ የአንድነት አካራ ነው የሚል ቁጣ በተሞላበት ሰላማዊ ሰልፍ ነው ዛሬ በሑመራ ከተማ ያለው ማለት ነው። ህዝቡ ጥያቄ አቅርባለሁ ብሎ በተሰለፈ መሰረት ከዛ አሁን ሽግል አላማ እንዳልነበረው እና ሌላም ራብሻ እንዳልነበረ ለጸጥታም ስጋት እንዳልነበረ ያው ሰላም በሆነ መንገድ አሁን በአሁኑ ሰዓት እየተጠናቀቀ ነው ያለው። ስለዚህ ለሚመለከተው አካል ጥያቄውን አቅርበዋል።
ሰልፎቹ በተካሄዱ አካባቢዎች አስተያየታቸውን የሰጡ ነዋሪዎች ሰልፎቹ በህዝብ አደረጃጀት ማህበራት የተዘጋጁ መሆናቸውን ነው የገለጹት። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብአዊ መብት ጥሰት የተከሰሱ የብሔራዊ መረጃ ደህንነት አገልግሎት ኃላፊዎች መታሰር የህግ አግባብን የጣሰና በአንድ ዘውግ ላይ የተነጣጠረ ወይም ያነጣጠረ ጥቃት ነው የሚሉ ወገኖች ድምጽ ቀደም ሲል ተደምጧል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የተወሰደው እርምጃ ከህግ በላይነት ውጪ ነው፣ ፖለቲካዊ መልክ ይዟልም ሲሉ ህዳር 10 2011 ዓ.ም ምረት ጋዜጣዊ መግለጫ መስጠታቸው የሚታወስ ሲሆን ቅዳሜ ዕለት ለተቃውሞ የወጣው የትግራይ ህዝብ የእርሳቸውን መግለጫ እንደሚደግፍ መፈክር አሰምቷል። በዚህ ጉዳይ ላይ ባለፈው አርብ ለጋዜጠኞች መልስ የሰጡት የፌዴራሉ ጠቅላይ አቃቢ ህግ የኮሚኒኬሽን ጉዳዮች ዲሬክተር አቶ ዝናቡ ተኑ የሚከተለውን መልስ ሰጥተዋል።
አሁን እየተወሰዱ ያሉት ስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለም። የትኛውም ብሔር ግለሰብ ታርጌት አይደለም። የትኛውም ክልል ጎሳ ወዘ ተመሳሰሉ ታርጌት አይደለም። ስለዚህ እኛ ሰራ ነው ወንጀልና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በህግ መጠየቅ መቻል አለባቸው። ስለዚህ አይ አንተ ይቅም ከተባለ አይሰራም። ሀገር በህግ መተዳደር አለበት። ሰው የዘረፈ መኖር አለበትም። ዜጋ እኮ በነፃነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝም ዛም የምነሳ ጉዳይ አይደለም። የትግራይ ብሔራዊ ክልላዊ መንግስት ክቡር ፕሬዝዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነፃ የሆነ ነው። አንድ ወንድሜ እዚያ እንደተናገረው አብዛኛዎቹ እኮ ከስራት ከተባለ ፖለቲካ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዲያ ውግንና ከሆነ እኮ እነሱን ነው እነሱን መተው ነበረብን። ወንጀል ግን ያን አይደለም ሊያደርገን ይችላል። ወንጀል ያን ሊያደርገን ይችላል አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ሁሉም ሰው ቢያቆጥሩ ነው የምን ነገር ነው አለን።
ወደሚቀጥለው ዘገባ እናልፋለን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ዛሬ ከሶማሌ ክልል ፕሬዝዳንት ሙስጠፋ መሐመድ ጋር በክልሉ ሰላምና ጸጥታ እንዲሁም በልማት ጉዳዮች ላይ ተነጋግረዋል። የተለያዩ የልማት ተቋማትንም ጎብኝተዋል። በቦታው የሚገኘውን የአሜሪካ ድምጽ ራዲዮ ዘጋቢ መለስካቸው አማሃን ስለ ጉብኝቱ እንዲያብራራልን አነጋግረነዋል።
መለስካቸው አማሃ፣ እንግዲህ የዩናይትድ ስቴትስ አምባሳደር ማይክል ሬነር ጅግጅጋን እየጎበኙ እንደሆኑ ገልጸልናል። አንተም እንግዲህ እዛው ያለኸው ስለዛ ጉዳይ ለመዘገብ ነውና የጉብኝታቸው ዓላማ ምን ነበረ?
እንግዲህ ከላይ እንደጠቀስ ነው የጉብኝታቸው ዓላማ በዚሁ በክልሉ በሶማሌ ክልል በተፈጠረው የሰላምና የጸጥታ ጉዳይ ላይ አዲስ በተፈጠረው ሁኔታ ላይ ለመነጋገር እና እንዲሁም በዚሁ ክልል በሚገኙ ኢኮኖሚያዊ ልማቶች ጋር በተያያዘ ከፕሬዚዳንቱ ጋር ለመወያየት ነበረ ወደ ክልሉ የገቡት እና ዛሬ ጠዋት በአራት ሰዓት አካባቢ ወደዚሁ ወደ ክልሉ ጽህፈት ቤት ገብተው ከፕሬዚዳንቱ ከክልሉ ፕሬዚዳንት አቶ ሙስጠፋ መሐመድ ጋራ ተወያይተው ነበረ። ውይይታቸውን ጨርሰው ሲወጡ ለጋዜጠኞች በጋራ መግለጫ ሰጥተው ነበረ እና እንደተነገረን ከሆነ ይሄ ጉብኝታቸው በሁለት ወር ውስጥ አምባሳደሩ ለሁለት ጊዜ መጎብኘታቸው ነው የሚኑ ክልል እና በዚሁ ያደረጉት ንግግር እንግዲህ እነሱ ያካፈሉም ከሆነ ወይ ንግግራቸው በጠቅላላ ንግግራቸው ሁለቱ ያተኮረው በኢኮኖሚ ጉዳዮች ላይ ዩኤስአይዲ ሆነ ሌሎችም የዩናይትድ ስቴትስ መንግስት አካላት የሶማሌ ክልልን እንዴት ሊረዱ እንደሚችሉ ያለውንም የሰላምን ጉዳይ በአሁኑ ጊዜ ምን እንደሚመስል ተናግረው ብዙ በህዝቡ ነገር ላይ እንድትማሉ ብዙ ነገር እንዳቀሩ ነው እንግዲህ የነገሩን።
አምባሳደር ሬይነር እና የሶማሊያው ክልል ፕሬዚደንት ስለ አካባቢው ሰላም፣ ስለ ተፈናቀሉትና ጉዳት ስለደረሰባቸው ሰዎች የተናገሩት ነገር ያለ ይመስልሃል?
በዚህ ጉዳይ ላይ ዝርዝር ነገር ከአምባሳደሩ አልሰማንም። ነገር ግን ቪኦኤ ራሱ ለክልሉ ፕሬዚዳንት ይህን በተመለከተ ጥያቄ ያቀረበላቸው ነበር። ጥያቄ ምንድን ነው? ብዙ ጊዜ እንደሚሰማ በአሁኑ ጊዜ እንደሚሰማው ጉዳት የደረሰባቸው በንብረትም በአካልም እንዲሁም በህይወት የተደረሰባቸው እና ዘመዶቻቸው ማለት ነው ከመስመ አስተካክል እስካሁን ድረስ የሚል ትምህርትላ ላይ ታላቸው ይህን በተመለከትም ይመርጋቸዋል የሚል ጥያቄ ጠይቄያቸው የክልሉ ፕሬዚዳንት ይህን በተመለከተ ለቪኦኤ እንደተናገሩት ከሆነ በአሁኑ ጊዜ በሀገሪቱ በተለያዩ ስፍራዎች ተመሳሳይ ግጭቶች እየደረሱ ብዙ ጉዳቶች በንብረትም በሰው አካልም በህይወትም እየደረሰ ነው እና መንግስት ለዚህ ሁሉ በአንድ ጊዜና በአንድ ወቅት ካሳ ሊከፍል አይችልም ወይም ካሳ ሊከፍል አይችልም እና ይህን በተመለከተ ብዙ ችግር አለ፣ ብዙ ይካሄዳል ወደፊት ቢሆንና በሶማሌ ክልል በተለየ ሁኔታ የደረሰ ጉዳት ስለሆነ እንደሌላው እርስ በርስ አንዱ በሌላ ላይ የተደረገ ሳይሆን የመንግስት አካላት ሆን ብለው የፈጸሙት ስለሆነ በተለየ አቅጣጫ ነው የምንመለከተው። የደረሰ ጉዳት በስፋት እየመረመር ነው፣ በስፋት እየተነተነ ስለሆነ በአሁኑ ጊዜ ያን አጥንተን እንዴት ያለ ካሳ ለመካስ እንደምንችል አውቀናል። አቅርታን ጨርሰናል። ወደ ተግባር የምናርፈው ከዚህ በኋላ ብያለ
አምባሳደር ሬይነር የልማት ተቋማትን እንደጎበኙ ተገልጿል እና እስቲ ዝርዝሩን ብታብራራልን።
የልማት ተቋማትን በተመለከተ ጅጅጋ ኤክስፖርት ስሎተር ሀውስ ወይም ጄሻ ተብሎ በሚታወቅ ለውጭ ገበያ ስጋ አቅርቦት የሚውል እርድ የሚካሄድበት የሚሆን ይሄ ኃላፊነቱ የተወሰነ የግል ማህበር የተቋቋመ እንደሰማሁት ከሆነ የትውልድ ኢትዮጵያውያን በሆኑ የዲያስፖራ አባላት ነው ተብያለሁ። ይህ የሚገኘው ከጅጅጋ ከተማ ወደ ሀረር መሄጃ መንገድ ወጣ ብሎ ከፋን በምትባል አነስተኛ ከተማ ዳርቻ ላይ የተመሰረተ ነው። ቄራው በአሁኑ ጊዜ እርድ ጀምሮ ወደ ኩዌትን እየላክ እንደሆነ ተናግረዋል፣ የድርጅቱ ሊቀመንበር ማለት ነው። ከዚያም በተረፈ በዚህ አካባቢ እንግዲህ ህዝቡ አርብቶ አደር በመሆኑ እንደዚህ ያሉ ኢንዱስትሪን፣ ንግድንና እርባታን ወይም ደግሞ ግብርናን የሚያያዙ ተግባራት ወይም ተቋማት በእጅጉ አካባቢውን ሊጠቅም እንደሚችል አስረድተዋል። በትክክልም በአሁኑ ጊዜ ብዙ ህዝብ በዚህ ረገድ እየተጠቀም እንደሆነ አስረድተዋል። ነገር ግን ያለው ተግዳሮት የአካባቢው እንስሳት በአብዛኛው የቁም ከብቶች፣ የቁም እንስሳት ወደ ውጭ በኮንትሮባንድ በከፍታ ለዋል ነው ስለሚሸጡ ከዚህ ውድ ዋጋ ጋር መወዳደር አለበት ይሄ ድርጅት፣ በዚህ ረገድ ከፍተኛ ውጪ እያወጣ ነው ብለዋል። ከዛ በተረፈ ደግሞ እንግዲህ በአካባቢ በየጊዜ የሚከሰተው ድርቅ ለምግብ አቅርቦት ማለትም ለመኖ አቅርቦት ለእንስሳቱ በጣም አስቸጋሪ ሁኔታ ያፈጥራል። ያም ሆነ እንግዲህ ያለን ተግዳሮት ተቋቁሞ በከፍተኛ ውጤት ሊገኝ የሚችል እንደሆነም አስረድተዋል። ከዛ በተረፈ ወደ ሁለተኛው ጉብኝታቸው የሄዱት በርወኮ የተሰኘ የወተት ማቀነባበሪያ ድርጅትን ለመጎብኘት ነበረ። ሁለት ባለስልጣናት ናቸው ይህን የሚጎበኙት። ይሄ ድርጅት ወተቱን የሚያገኘው እንደነገሩን ከሆነ ከአካባቢው ከሚገኙት አራት የህብረት ስራ ማህበራት ነው። በዚህ ረገድም ህዝቡ አካባቢው ህብረተሰብ በእጅጉ ተጠቃሚ ሊሆን እንደሚችል ነው የነገሩን።
መለስካቸው፣ በጅጅጋ ያለው ሁኔታ ምን ይመስላል? በተለይ የሰላም ሁኔታ አንተ በታዘብከው መሰረት ምን ይመስላል?
ጅጅጋን በትክክል በፊት ብዙም አላውቃትም፣ ጥቂት ነው የማውቀው። ይሁንና በፊት ካየሁት በጣም በብዛት ህዝቡ ከፍ ብለዋል፣ ቁጥሩ ማለት ነው እንደሚታየኝ። ከዚህ ቀደም ከወራት በፊት በስፍራው ተከስቶ የነበረው የሰላምና አለመረጋጋት ሁኔታ የነበረው ግጭት ተጽዕኖው እንዳለ ይታወቃል፣ ብዙም ሰዎች ይናገራሉ። አሁንም ቅድም ከላይ እንደተነጋገርነው ጉዳት ደርሶባቸው የነበሩ ተቋማትም ግለሰቦችም እንዳሉ እና አሁንም ያ መንፈስ ያ ውጥረት የነገሰ ነው ባይባልም ስሜት እንዳለ ይናገራሉ። ይሁንና በጊዜ እየተሻሻለ እንደሆነ እምነትም እያሳደረ እንደሆነ ህዝቡ የነገሩኝ ሰዎች አሉ። ከዚያ በተረፈ ግን በእውነት የሰማነውን እንግዲህ ያየነውን እንኳን ግን የሰማነው ብናስታውስ እና አሁን ተማሪዎች፣ ወጣቶች ዩኒፎርማቸውን ለብሰው ትምህርት ቤት ሄደው ሲመለሱ ያለው ለስራ መነሳሳት እንደወደወዲህ የህዝቡ እንቅስቃሴ የሚያለው እንቅስቃሴ ድረስ ጉሰሳ የሚሰጥ ነው ብዬ ምላየት ነው በበኩሌ።
እሺ እንግዲህ መለስካቸው፣ ለሰጠህን ማብራሪያ በጣም እናመሰግናለን።
በጣም አመሰግናለሁ።
እሺ፣ ደህና አደር።
ወደ ተከታዩ መጽሔት ዘገባ እንሻገር። ወደ ባህር ዳር ይወስድናል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የጣና ሐይቅን ከእምቦጭ አረም ለመታደግ የ10 ሚሊዮን ብር ልገሳ በከተማው አስተዳደር ስም አበረከቱ ይላል። ከንቲባው ከባህር ዳር እንዲሁም ከአዲስ አበባ ከተማ ወጣቶች አመራሮች ጋር ትላንት የተወያዩ ሲሆን በንግግራቸውም ጣና ላይ ያለው ችግር የሁላችንም ኢትዮጵያውያን ችግር ነው። በጣና ሐይቅ ላይ የተጋረጠውን አስከፊ የእምቦጭ አደጋ ለመታደግ ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል። ምክትል ከንቲባው አያይዘውም አንድነታችንን የሚጠላው ጠላታችን ብቻ ነው፣ አንድነታችንን የሚጠሉ ኃይሎች ማህበራዊ መገናኛ ላይ መሽገዋል ሲሉም ተችተዋል። አስቴር ምስጋናው ተከታዩን አጠናቅራለች።
ከሶስት ቀናት በፊት ነበር ቁጥራቸው ወደ 400 የሚጠጉ የአዲስ አበባ ከተማ ወጣቶች ወደ ባህር ዳር ከተማ የመጡት። አላማቸው ደግሞ በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ማስወገድ ቢሆንም ውስጡ ግን ሌላ ምስጢር ነበረው፤ ፍቅር፣ አንድነት፣ ወንድማማችነትን መገንባት። ይህ ደግሞ በክልሉ ምክር ቤት አዳራሽ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከፍ ብሎ ተደምጧል። ምክትል ከንቲባው ለእምቦጭ አረም ማስወገጃ የ10 ሚሊዮን ብር በከተማ አስተዳደሩ ስም ካበረከቱ በኋላ የተናገሩት ነገር የሁሉን ተሳታፊ ቀልብ የሳበና በፉጨትና በጭብጨባ የታጀበ ነበር። እንዲህ ሲሉ ጀመሩ ኢንጂነሩ። በአማራና በኦሮሞ ህዝብ ላይ ለዘመናት የተዘራውን የጥላቻ ግንብ ለመናድ ከአንድ አመት በፊት ጣና ኬንያ ብለን ተነሳን። አንድነትና ፍቅርን ለመስበክ ሀብለን ጀመርናሉ።
እኛ የመጣነው አባቶቻችን ከዘመናት በፊት ያስቀመጡትን ሐውልት፣ የአንድነት ሐውልት፣ የኢትዮጵያዊነት ሐውልት እሱን ልናጸና ጣናን ኬንያ ብሎ ወጣቶች ሲመጡ ጣናን ብቻ አልነበረም ያዳኑት፣ እምቦጭን ብቻ አይደለም የለቀኑት። በአማራና በኦሮሞ ህዝብ መካከል የነበረውን ቁርሾ እንደ ህዝብ ባይኖር በአንዳንድ ሰዎች ምክንያት ይህንን ታላላቅ ህዝብ ግንኙነት በሚጠላ ሰዎች ምክንያት የተፈጠረውን ቁርሾ ነቅሎ ነው የተመለሰው።
ቀጠሉ ኢንጂነሩ። ኢትዮጵያዊነት ሱስ ነው ብለው የሰበኩት አቶ ለማ መገርሳ እዚህ አዳራሽ ውስጥ እንደሆነ አስታውሳለሁ ካሉ በኋላ እኔም ኢትዮጵያዊነትን እሰብካለሁ።
ያ ሱስ ነው ሁላችንም እንዳንተኛ እንዳንቀመጥ እንድንዞር ያደረገ። ስለዚህ ዛሬ ስንገናኝ ያንን አደራ እንደ ስንቅ ይዘን ወደፊት ለመራመድ መነሻችን ባህር ዳር ይሁን ቅሉ ኢትዮጵያን እናዳርሳታለን። ከዛ አልፎ አባቶቻችን በራሳቸው ደም የገነቧትን አፍሪካ ተሻግረን እናያታለን። የኢትዮጵያ የአፍሪካ የሁላችን ከተማ ዋና ከተማ የሆነችው አዲስ አበባ ኢትዮጵያን ማየት የሚፈልግ ሰው ካለ አዲስ አበባ ይምጣ። ይሄ ውብ የአምላክ እጅ ስራ የሆነ ከተማ፣ የኢትዮጵያውያን መኖሪያ የሆነ ከተማ ማንም እንደፈለገው እንደራሱ አዝቤዛ ሊጫወት ሊያሾረው ስለማይችል።
የኢንጂነሩ ማጠቃለያ የሆነው ንግግር ደግሞ በማህበራዊ ሚዲያ ውስጥ ራሳቸውን መሽገው አንድነታችንን ለመናድ ለሚጥሩ ኃይሎች ወጣቶች እጅ መስጠት የለባቸውም የሚል መልእክት በማስተላለፍ ነበር።
የፖለቲካ ቁማሩን በሚገባ ልናቅ ይገባል። በዩኒቨርሲቲዎች ያለው አሁን ወንድምን ከወንድም ጋር የሚያጣላ በመሃል ግን የፖለቲካ ትርፍ ለማግኘት አሁን በጀመርነው ልክ የፖለቲካ ንግዱን ተስፋማ እንዳይሆን ገበያውን ማጥበብ ብንችል ደግሞ ማጥፋት ገበያው ሶሻል ሚዲያ ላይ ያለ እኛ ተባብረን ገበያውን ተፋማ እንዳይሆን ካላደረግን ወንድምን ከወንድም ጋር ለማጣላት የተዘጋጁ የኢትዮጵያ ጠላቶች ይላል። ይህንን የማንክደው ሀቅ ነው። ከውስጥም ከውጭ ባህር ዳር ልጆች፣ የአዲስ አበባ ልጆች፣ የኢትዮጵያ ወጣቶች በዚህ ነገር ላይ ልንነቃ ይገባል። አንድነታችን እንጠብቅ። ኢትዮጵያዊነታችን እንጠብቅ። የምንጠብቀው እኛ ወጣቶች ነው።
የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ የጥላቻ እምቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገላቸው ድጋፍ አመስግነዋል። ከውይይቱ በኋላ ያነጋገርናቸው አንዳንድ ወጣቶች የሰጡት አስተያየት ከምክትል ከንቲባው ተክለ ኡማ መልእክት ብዙ ቁም ነገር ማስቀረት እንደቻሉ ይናገራሉ።
ስሜ ይድነቃቸው አሸናፊያቸው ነው ይባላል። ክቡር ከንቲባችን ኢንጂነር ታከለ ኡማ ከተናገሩት ነገሮች ላይ ስሜት የሚነኩ ብዙ ነገሮች ተናግሯል። አዲስ አበባችን የሁሉም ኢትዮጵያዊ መኖሪያ ነች። አዲስ አበባ ላይ ሁሉም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ በአንድነት የሚኖርባት ከተማ እንደመሆኗ መጠን የሁሉም ኢትዮጵያ ላይ ያሉ ወጣቶችን እኛ የአዲስ አበባ ወጣቶች አንድ ላይ በመምከርና በመመካከል ትልቋን ኢትዮጵያ መፍጠር እንዳለብን መልእክት አስተላልፈውልናልና ከዚህ በፊትም ብዙ ያስተላልፉልን መልእክት አለ። ክቡር ከንቲባችንን በዚያ አጋጣሚ ላመሰግናቸው እወዳለሁ ይሄንን ጠንካራ መልእክት ስላስተላልፉልን።
በመከተል ከንቲባ ታከለ ኡማ የሚመራው ልዑክ ከአዲፓ አመራሮችና ከባህር ዳር ከተማ ወጣቶች የማስተዋወሻ ስጦታዎች የተበረከተላቸው ሲሆን የሶስት ቀናት ቆይታቸውን አጠናቀው ዛሬ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናው እንደዘገበው እናመሰግናለን። አድማጮች ስቱዲዮ ሰዓታችን አሁን ከምሽቱ 3:31 ያመለክታል። የሰዓቱን የዓለም ዜና ከአዲስ አበባ።
ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዷቸው ሁለት የተለያዩ ጥቃቶች 22 ሰዎች መገደላቸውን የዓይን ምስክሮችና ባለስልጣናት አስታውቀዋል። የአልሻባብ ነውጠኞች ናቸው ጥቃቱን ያደረሱት። የኬንያ ባለስልጣናት ከጉቦ ቅሌት ጋር በተያያዘ 7 ባለስልጣናትን በቁጥጥር ስር አዋሉ። የታሰሩት ባለስልጣናት ከቻይናው የመንገድና ድልድይ ኮርፖሬሽን ጋር በተያያዘ የተፈጸመ ሙስናን ከሚከታተሉ ጋር ጉቦ ተቀባብለዋል ተብሎ ነው። የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሃይቅ ውስጥ የ31 ሰዎች አስከሬን አወጡ። ሰዎቹ የሞቱት ፓርቲ ይካሄድባት የነበረች ጀልባቸው ሃይቅ ውስጥ በመስጠሟ መሆኑም ታውቋል። በሴቶች ላይ የሚፈጸመው ጥቃቶችን ለማስወገድ በየአመቱ የሚታሰበውን ዓለም አቀፍ ቀን አስመልክቶ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ መግለጫ መስጠታቸው ታውቋል። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ብሪታንያ ከአውሮፓ ህብረት እንድትወጣ ያደረጉት ስምምነት በተመለከተ የእንግሊዙ የሰራተኛው ፓርቲ መሪ ጀርሚ ኮርባይን ፊት ለፊት ለመሞገት እንደሚፈልጉ አንድ የፓርቲው ቃል አቀባይ አስታወቁ። አርዕስተ ዜናው ይሄው ነው።
አዲሱ ለሰዓቱ የዓለም ዜና እናመሰግናለን አንተንም።
አርስተ
ዜና ወደሚቀጥለው ከመሄዳችን በፊት አዲሱ ሰሞኑን በትላንትናው ለት የሰራው አንድ ዝግጅት ነበር። በጀርመን የሚገኙ ኢትዮጵያውያን እንዲሁም በአውሮፓ የተለያዩ አካባቢዎች የሚኖሩትን ጨምሮ
ቅዳሜ
መግለጫ አውጥተው ነበር። ቅዳሜ ነው የሰራው። ያን መግለጫ ተከትሎ የሚመለከታቸውን ክፍሎች አነጋግረናል። በጀርመን በርሊን የሚገኘውን ኤምባሲ እንዲሁም በፍራንክፈርት የሚገኘውን የቆንስላውን ጽህፈት ቤት ኃላፊዎች አነጋግረናል። ሰፊ ቃለ ምልልስ ነው ያደረግነው። ቀደም ብሎ ባንተ ውይይት ላይ የተነሱ ጥያቄዎችን እንዲመልሱ አድርገናል። ምናልባት ሰዓታችን ላይፈቅድ ይችላል ዛሬ። በነገው ዕለት እንደምናስተላልፍ ምላሹንም እንዳገኘን ግን ለአድማጮች እናስተዋውቅ።
ጥሩ ነው። ሲጠብቁ ማለባ ሳይተላለፍ ሲቀር ሌላ ችግር እንዳይመስላቸው በጊዜ ጥበት ነው። ቅዳሜ ዕለት እንዳልከው ከጀርመን መግለጫ አገኘን። ጠቅላይ ሚኒስትር እዛ በሄዱበት ጊዜ እንደ ልብ መግባት፣ ጠቅላይ ሚኒስትሩን ማግኘት፣ ማናገር አልቻልንም። የገቡትም ሰዎች ቢኖሩ በስንት ጭቅጭቅና ትግል ነው። ይሄ ደግሞ ኃላፊነቱ የቆንስላው ነው፣ ሆን ተብሎ የተደረገ ነው እያሉ ነው የከሰሱትና
በርከት ያሉ ጥያቄዎች አቀረቡ።
እንደተባለው ዛሬ አንተ ደግሞ ኃላፊውን አግኝተህ አነጋግረሃል እና ነገ እናቀርባለን። ጥሩነቱ እነዚህ ሰዎች ክሳቸው ወይም እንዲህ ይደረግልን አይደለም፣ ወደፊት እንደዚህ መቀጠል የለበትም። አሁን እየተሰራ ያለው የቀድሞ መንግስት የቀድሞ መንግስት በጠቅላይ ሚኒስትር አብይ አስተዳደር ስር ሳይሆን የድሮውን ነው የሚለማመዱትና ይሄ መቅረት አለበት ነው።
ትክክል። ይሄን ነው የሚለው። እንግዲህ ዝርዝሩን በነገው ምሽት ዝግጅታችን እናቀርባለን አድማጮች። አሁን በቀጥታ በየሳምንቱ በዚህ ሳምንት ማስታወሻ እየነገረኝ ነው ንጉሱ። ባለስልጣናቱ ላቀረብንላቸው ጥያቄ ይቅርታ መጠየቃቸውን እንዲሁም ደግሞ ይሻሻሉ በተባሉ ሐሳቦች ላይ መስማማታቸውን ይሄንኑ እናስተዋውሳለን። ዝርዝሩን ነገ እናቀርባለን አድማጮች። አሁን በቀጥታ በዚህ ሰዓት በየሳምንቱ የሚቀርበው ቀዳሚ ዝግጅት ስፖርት ነው። ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የኢትዮ ኤርትራን የህዝቦች አንድነት ለማጠናከር በሚል መርህ 10 የኢትዮጵያ ቢሲክሌተኞች ትላንት ወደ አስመራ ተነስተዋል። የሩጫና የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ወደ ኤርትራ ያቀናውን የኢትዮጵያ ቢሲክሌተኞች የሰላም ጉዞ ዜና ላስቀድም። ለዛንጨው መስቀል ተከታትሏል።
አመሰግናለሁ ሰለሞን። 10 የኮርስ ቢስክሌት ተወዳዳሪዎችን የያዘው የኢትዮጵያ ቢስክሌት ተጓዦች ቡድን የኢትዮ ኤርትራን የህዝቦች አንድነት ለማጠናከር በሚል መርህ ትናንት ከአራዳ ጊዮርጊስ ተነስቶ ደብረ ብርሃን ከተማ ገብቶ ማደሩን አቶ ረዘነ በየነ ገልጸዋል። ከተለያዩ ክለቦች የተወጣጣው የኢትዮ ኤርትራ ቢስክሌት ተጓዥ ቡድን 1080 ኪሎ ሜትር ተጉዞ አስመራ ከተማ ከመድረሱ በፊት በ11 ከተሞች መዳረሻው እንደሚሆን ተገልጿል። አሸናፊና ተሸናፊ የሚለይበት ውድድር አለመሆኑም ተገልጿል። የጉዞውን ዋና ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ አገሮች መካከል ያስጀመሩትን የፍቅርና የአንድነት መንፈስ ይበልጥ እንዲጠናከር ለመደገፍ መሆኑንም አቶ ረዘነ በየነ ተጓዦቹ ሲነሱ ባሰሙት ንግግር ጠቁመዋል። የአዲስ አበባ ቢስክሌት ፌዴሬሽን ፕሬዝዳንት አቶ ረዘነ በየነ ስለ ጉዞው የሚከተለውን ማብራሪያ ሰጥተዋል።
ትልቁ ዓላማው ግን በዚህ በሁለቱ ሀገሮች በተፈጠረው ሰላም ምክንያት እኛም የሰላሙ ተጓዳች ስለሆነ ከአዲስ አበባ ተነስተን ወደ ኤርትራ ለመግባት ነው። ቀደም ሲል ኤርትራ ሄደን ተነጋግረን ነበር። አሁን ቀደም እንደገና ደግሞ ከአዲስ አበባ ተነስተን ወደ አስመራ ለመሄድ ነው። በጉዞ መሀከል ችግር ይገጥመናል ብለን አናስብም። ችግርም እንዳይገጥመን ከወዲሁ ጥንቃቄ አድርገናል። ከኛ ጋር የፌደራል ፖሊስ ከድሮችም ጋር እየተደዋወልን ነውና ችግር ይገጥመናል ብዬ አላስብም።
አመሰግናለሁ ገዛኸኝ። በአትሌቲክሱ የሩጫ ስፖርት ዜና በቅድሚያ የትላንቱን የስፔን 37ኛ ዓለም አገር አቋራጭ ሩጫ ውድድር እናያለን። የዩጋንዳው ጄኮብ ኪፕሊሞ የወንዶቹን፣ ኢቫቸሮኖ ከኬንያ የሴቶቹን አሸንፈዋል። በወንዶቹ 10,060 ሜትር ውድድር ሲጀመር ቀድሞ ሲገሰግስ የታየው ኤርትራዊው የማነ ኃይለ ሥላሴ ነበር። ያጠናቀቀው ግን በስድስተኛነት ነው። ሌላው ኤርትራዊ አሮን ክፍሌ ሁለተኛ ወጥቷል። ኤድዋርድ ዛካዮ ከኬንያ ሦስተኛ። በሴቶቹ 8040 ሜትር ሩጫ ውድድር ደግሞ በመጨረሻዋ ሰዓት ላይ ቲሙን መቀላቀሏ የተገለጸላት ኤቫ ቼሮኖ በድል አጠናቃለች። ለስፔን የምትሮጠው ኢትዮጵያዊቷ ትርሃስ ገብሬ ኬንያዊቷን ግሎሪያ ኪቲን ተከትላ በሦስተኛነት ገብታለች። በኢጣሊያ ከተማ ፍሎረንስ ማራቶን በሴቶቹ እስራኤላዊቷ ሎራ ቼሙታይ ሳልፒተር አንደኛ፣ የኬንያ ሯጮች ካሮላይን ቼፕኮኒ እና ቺሜቲን ሙካዳንጋ ሁለተኛና ሦስተኛ ሆነዋል። በወንዶቹ የ21 ዓመቱ ለባህሬን የሚሮጠው ኢትዮጵያዊው አሊ አብዲ ገለቹ አንደኛ፣ የሞሮኮው ሂካም ቡፋርስ ሁለተኛ፣ የኬንያው ጊልበርት ኪሯ ሦስተኛ ሆነዋል። የሩጫው ስፖርት ዜና ይኸው ነው። ለሀገር ውስጥና ለውጭ እግር ኳስ ዜናዎች እንደገና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል መወስዳችሁ።
በሀገር ውስጥ የእግር ኳስ ዜና የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ጨዋታ 4 ግጥሚያዎች ብቻ በክልል ከተሞች ተካሂደዋል። ሐዋሳ ላይ ሐዋሳ ከተማ ወላይታ ዲቻን 2-1 ሲረታ፣ ታፈሰ ሰለሞንና እስራኤል ይሸቱ ለሐዋሳ ከተማ፣ ጸጋ ያበራ ደግሞ ለወላይታ ዲቻ ጎሎቹን ያገቡ ተጫዋቾች ናቸው። ደቡብ ፖሊስ ደደቢትን 1-0 ባሸነፈበት ጨዋታም ብቸኛዋን ግብ በረከት ይስሐቅ ለደቡብ ፖሊስ አስቆጥሯል። ባቻ ውጤት የተለያዩ ቡድኖች ደግሞ ሲዳማ ቡናና ባህር ዳር ከተማ 1-1፣ ሽሬ እንዳስላሴና አዳማ ከተማ ያለ ግብ ባዶ ለባዶ ተለያይተዋል። መከላከያ በአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ለማድረግ ወደ ናይጄሪያ የሚያመራ ሲሆን የ2010 የኢትዮጵያ ሻምፒዮኑ ጅማ አባ ጅፋር ደግሞ ለአፍሪካ ሻምፒዮንስ ሊግ ቅድመ ማጣሪያ ለማድረግ ጅቡቲ ገብቷል። ሁለቱ ቡድኖች ነገና ተነገ ወዲያ ቅድመ ማጣሪያቸውን ያደርጋሉ። ሌሎች 4 ግጥሚያዎች ለሌላ ጊዜ መሸጋገራቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ወደ ውጪ የእግር ኳስ ዜና ስንሸጋገር የእንግሊዝ ፕሪሚየር ሊግ እና የስፔን ላሊጋ ከኢንተርናሽናል ጨዋታዎች በኋላ ተመልሰዋል። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ እና ሊቨርፑል ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈው መሪነታቸውን ሲያጠናክሩ ቼልሲ ሸብረክ ብሎ የሶስተኝነት ደረጃውን ለቶተንሃም አስረክቧል። ማንቸስተር ሲቲ ዌስትሃም ዩናይትድን 4-0 በረታበት ጨዋታ ስተርሊንግ እና ሲልቫ አንዳንድ ሳኒ ደግሞ 2 ጎሎችን ለሲቲ ያስመዘገቡ ተጫዋቾች ናቸው። ስከረፍት ገትሮ የቆየው ዋትፎርድ በሁለተኛው የጨዋታ ጊዜ ለሊቨርፑል እጁን ሰጥቷል። መሐመድ ሳላህ፣ አሌክሳንደር አርኖልድ እና ፌርሚኒሆ ጎሎችን ለሊቨርፑል አግብተዋል። ቶተንሃም ሆትስፐር ቼልሲን 3-1 በማሸነፍ ደረጃውን አሻሽሏል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡንም ማንቸስተር ሲቲ በ35፣ ሊቨርፑል በ33፣ ቶተንሃም በ30 ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ኮከብ ግብ አግቢነቱን አጉዌሮ ከማንቸስተር ሲቲ በ9 ጎል ይመራል። በርንሌይ ከኒውካስል ዛሬ ከምሽቱ 5 ሰዓት ላይ ይጫወታሉ። በስፔን ላ ሊጋ ፍጹም ያልተጠበቀው ኤባር በሜዳው ሪያል ማድሪድን አስተናግዶ 3-0 ሸኝቶታል። ኤባር ሪያል ማድሪድን ሲያሸንፍ ለመጀመሪያ ጊዜ ሲሆን ሪያል ማድሪድም በዚህ ዓመት ሽንፈት ተደጋግሞበታል። የሳምንቱ የላ ሊጋው ተጠባቂ ጨዋታ የአትሌቲኮ ማድሪድ እና የባርሴሎና ጨዋታ ሲሆን ባቻ ውጤት 1-1 ተለያይተዋል። ዲያጎ ኮስታ ለአትሌቲኮ ማድሪድ ቀድሞ አግብቶ አሸንፎ ሊወጣ ነው እየተባለበት የመጨረሻዎቹ ደቂቃዎች ተቀይሮ የገባው ኦስማን ደምቤሌ ከሜሲ የተቀበላትን ኳስ ተቆጣጥሮና አክርሮ ወደ ጎል ላካት ባርሴሎናን ከሽንፈት ታድጋዋለች። በሌላ ጨዋታ ሲቪያ አንድሬ ሲልቫ ባስቆጠራት ብቸኛ ጎል ራዮ ቫልካኖን 1-0 በማሸነፍ ሙሉ ነጥብ አግኝቶ የባርሴሎናን መሪነት ተረክቧል። ሌሎች ጨዋታዎችም ተካሂደዋል። የዚህ ሳምንት የላሊጋው ጨዋታ ውጤቶች መሪዎቹን ይበልጥ አቀራርቦ አንገት ለአንገት አያይዟቸዋል። ሲቪላ በ26፣ ባርሴሎና በ25፣ አትሌቲኮ ማድሪድ በ24 ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። የጂሮናው ክርስቲያን ስቱዋኒ በ10 ጎል ኮከብ ግብ አግቢነቱን ሲመራ የባርሴሎናዎቹ ሊዮኔል ሜሲ እና ሉዊስ ሱዋሬዝ በ9 ጎል በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
እናመሰግናለን። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞን ክፍሌና ባልደረባውን የስፖርት ዘጋቢያችን እናመሰግናለን። አሁን ሳምንታዊው አፍሪካ ነክ ርዕሶች። አዘጋጅና አቅራቢ አዳነች ሳዬ። በዚምባብዌ የምጣኔ ሀብት ዙሪያ ያተኩራል።
የዚምባብዌ ሁለተኛዋ ትልቅ ከተማ በሆነችው ቡላዋዮ በርካታ ኢንዱስትሪዎች ተዘግተዋል። ፕሬዚደንት ኤመርሰን ምናንጋጉዋ ስልጣን ከያዙ 1 ዓመት ባለፈበት በሆነ ወቅት የሥራ አጥነቱ ብዛት ከፍተኛ ሆኗል። ምናንጋጉዋ ከአንድ ዓመት በፊት ስልጣኑን ከቀድሞ ፕሬዚደንት ሮበርት ሙጋቤ ፈልቅቀው በወሰዱበት ወቅት ለሀገሪቱ ባደረጉት ንግግር የሥራ ዕድል ለመፍጠር ቃል ገብተው ነበር። ባለፈው ወር የዚምባብዌ ኢኮኖሚ እንዲያንሰራራ ሲሉ ሁሉም የመንግስት ይዞታ የሆኑት የመብራት ኃይልን፣ የውሃ ሀብትንና የመጓጓዣን የመሳሰሉት አገልግሎት ሰጪ ኩባንያዎች በብቃት እንዲንቀሳቀሱ እንደሚያስፈልግ ገልጸዋል። ከ300 ሚሊዮን ዶላር በላይ ዕዳ ያለበት የዚምባብዌ ብሔራዊ የባቡር ሀዲድ ኩባንያ እንዲሻሻል ከሚጠበቁት የመንግስት ኩባንያዎች መካከል አንዱ ነው። የባቡር ሀዲዱ ኩባንያ ቃል አቀባይ ኒያሻ ማራቫኒካ ኩባንያው በአዲስ መልክ ወረት ማካበት ሲጀምር የሀገሪቱን ኢኮኖሚ የማገገብ ጥረትን ይመራል ብለዋል።
የዚምባብዌ ብሔራዊ የባቡር ሀዲድ ኩባንያ እንደ አውሮፓን አቆጣጠር ከ1980 እስከ 2001ና 2002 ዓ.ም ድረስ በነበረው ጊዜ ብዙ ትርፍ ያስገኝ ነበር። ከ300 ሚሊዮን ዶላር በላይ የሚሆን ዕዳ በተሸከመበት ወቅት ማለት ነው። ኩባንያው ባዲስ መልክ ሲያቆጠቁት ግን የባቡር ሐዲዱ ኩባንያ ከሚከስረው የሚያስገኘው ትርፍ ያመዝናል። ስለሆነም በግብር ከፋዮች ገንዘብ መተማመኑ ያቆማል።
ለኩባንያው መዳከምና መክሰር ምክንያት የሆኑት የባቡር ሐዲድ መሳሪያዎች እጅግ ያረጁ አንዳንዶቹ የ100 ዓመት ዕድሜ ያላቸው መሆናቸው እንዲሁም የቀድሞው መንግስት ያስተዳደር ጉድለት መሆኑን ማራቫኒካ አስረድተዋል። የዚምባብዌ ብሔራዊ የባቡር ሐዲድ ኩባንያው በ400 ሚሊዮን የጥሬ ገንዘብ አቅርቦት ነው እየተንቀሳቀሰ ያለው። በ6 ዓመታት ውስጥ ታዲያ ትርፍ ማስገኘት ጀምራል ተብሎ ይታመናል። የመንግስት ይዞታ የሆኑት ኩባንያዎች ሁሉ አቆጥቁጠው በቅልጥፍና እንዲሰሩና የዚምባብዌን ኢኮኖሚ እንዲያገለግሉ ከተፈለገ ወደ ግል ይዞታነት መለወጥ አለባቸው ይላሉ የኢኮኖሚ ተንታኝ ጆን ሮበርትሰን።
Privatization is the right mechanism to use, and that is to invite private investors to take over. Government has
ትክክለኛው ዘዴ ወደ ግል ይዞታነት መለወጥ ነው። ባለሀብቶች ተጋብዘው እንዲረከቡት ያስፈልጋል። ሆኖም መንግስት ይህን ከማድረግ ሲያቅማማና ሲያዘግም ቆይቷል። ባለሀብቶች እንዲገቡበት የምንፈልገው እንደ አጋሮች እንጂ የኩባንያዎቹ ባለቤቶች እንዲሆኑ አይደለም ይላል። መንግስት ራሱ በባለቤትነት ለመቀጠል ይፈልጋል። ስለሆነም መንግስት በሚፈልገው መንገድ መስራት የሚሹ አጋሮችን ለማግኘት አልቻለም። እዚህ መተው በመንግስት ቁጥጥር ስር መስራት አይፈልጉም። በሙያው ከተካኑ ጠበብት እንጂ ከመንግስት በሚሰጡ መመሪያዎች መመራት አይፈልጉም።
ለወቅቱ ፕሬዝዳንት ትልቅ ተግዳሮት የሆነው በሀገሪቱ ያለው የኢኮኖሚ ቀውስ ነው። የገንዘብ ግሽበት በ10 ዓመት ጊዜ ውስጥ ባልታየ መልኩ ከ20 ከመቶ በበለጠ አሃዝ ሽቅብ ወጥቷል። ምናንጋጓ ስልጣን ላይ በወጡበት ወቅት ለረጅም ጊዜ ዳሽቆ የነበረውን የሀገሪቱ ኢኮኖሚ ለማሻሻል ቃል ገብተው ነበር። ይሁንና አንዳንድ የሀገሪቱ ተወላጆች የተለወጠ ነገር የለም በማለት ያማርራሉ። የሀገሪቱ የገንዘብ ሚኒስትር ሙቱሊንኩቤ ለአመታት ያህል ድቀት ላይ የቆየውን የደቡባዊ አፍሪካዊቱን ሀገር ኢኮኖሚ እንዲያገግም ይረዳል ያሉትን ባጀት በመጪው ጥር ወር ለሚጀመረው አዲስ የአውሮፓውያን አመት አውጥተዋል።
Madam Speaker, ma'am, in conclusion, this budget should mark a turning point.
Madam Afagubai, ይህ በጀት በአገሪቱ በ2030 ዓመተ ምህረት እንደ አውሮፓና ቁጣጥር ማለት ነው ያላትን ራይ ኡን ወደ ማድረግ የሚያመራ ወሳኝ ነጥብ ይሆናል። ቁጣባ ወደ ብልጽግና ያመራልና ፈላስፋው ኢማኑኤል ካንት ያለውን ልጥቀስና ሀብታችን የሚመዘነው ባለን ጥሪት ሳይሆን ሀብት ሳይኖረን ልናደርግ በምንችለው ነገር ነው።
የዚምባብዌ የገንዘብ ሚኒስትር ምቱሊ ንኩቤ ይህ ባጀት ሀገሪቱ እንደ አውሮፓ ቁጣጥር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ የከፍተኛው መካከለኛ ገቢ ሀገር እንድትሆን ወዳለው ራዕይ የሚያመራ ነው ሲሉ አስገንዝበዋል። የዚምባብዌ ዕዳ 10 ቢሊዮን ዶላር መድረሱን የገለጹት የገንዘብ ሚኒስትር ሀገሪቱ እየተከመረ የሄደውን ዕዳን ለመቀነስ እየጣረች ነው ብለዋል። የውጭ ጉዳይ ሚኒስትሩ ንኩቤ በንጽህና ጥበቃ ሸቀጦችና የአካል ጉዳተኞች የሚጠቀሙባቸው ዕቃዎች ላይ የሚከፈለው ግብር እንዲቆም በማድረጋቸው ትራስ ችኮራ የተባሉ ኢኮኖሚ ተንታኝ አመስግነዋቸዋል። ነገር ግን ዚምባብዌ የግምጃ ቤት ሰነዶችን መጠቀም እስካላቆመች ድረስ የዋጋ መጠኖች ሊረጋጉ አይችሉም ይላሉ። ዚምባብዌ የራስዋን ገንዘብ ከተወችበት ጊዜ አንስቶ የራስዋ ኦፊሴላዊ መገበያያ ገንዘብ ሳይኖራት ቆይቷል። የዩናይትድ ስቴትስ ዶላርን፣ የብሪታንያ ፓውንድንና የደቡብ አፍሪካ ራንድን ነበር የምትጠቀመው። ካለፉት 3 ዓመታት ወዲህ ግን ሶስቱንም ገንዘቦች ማግኘቱ እየከበደ ሄዶ የሀገሪቱን ኢኮኖሚ በማሽመድመዱ ከዩናይትድ ስቴትስ ዶላር ጋር በእኩል ዋጋ መገበያየት የነበረባቸውን የግምጃ ቤት ሰነዶችን ለመጠቀም ተገደደች። ከዶላር ጋር እኩል ዋጋ መሆን የነበረበት የግምጃ ቤት ሰነድ በአሁኑ ወቅት በድብቅ ገበያ 3 የግምጃ ቤት ሰነድ በ1 ዶላር እየተሸጠ መሆኑ ታውቋል።
አድማጮች፣ የዚምባብዌ ኢኮኖሚ ስለሚገኝበት ሁኔታ የተቀናበረ ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን ለዝግጅቷ እናመሰግናለን። አሁን ወደ ድሬዳዋ ይወስደናል ተከታዩ ዘገባ።
በድሬዳዋ ከተማ በወጣቶች መካከለ የሚነሳ ተደጋጋሚ ግጭት ለሞትና ለንብረት መውደም ምክንያት እንደሆነ ነዋሪዎች፣ ያገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ ገልጠዋል። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ 2 ሰው ተገድሏል፣ 4 የመኖሪያ ቤቶች ተቃጥለዋል። ሁሉም የሚሉት ግጭቱን የሚቀሰቅስና የሚያባብስ አንድ አካል አለ የሚሉትን ያን አንድ አካል ለይተው ያልተናገሩ ሲሆን ከተማዋ ቀድሞ ወደ ነበረችበት ሰላምና አብሮ የመኖር እሴት እንድትመለስ ፍላጎታቸው መሆኑንም ይናገራሉ። ሁሉም በተጨማሪም በከተማዋ አለ የሚሉት የአስተዳደር መዋቅራዊ ችግር እንዲፈታ፣ የሥራ ማጣት እንዲቀረፍና መሰረተ ልማት እንዲሟላ የሚጠይቁ ብዙ ናቸው። ጽዮን ግርማ ዘገባ አላት።
በድሬዳዋ ከተማ የተወሰኑ አካባቢዎች ተደጋጋሚ ግጭቶች እየተነሱ እንደሆነ ያነጋገርናቸው በሙሉ ያረጋገጡት ጉዳይ ነው። የሰሞኖቹ ግጭቶች የኦሮሞና የሶማሌ ተወላጆች በሚል በወጣቶች መካከል አልፎ አልፎ የሚከሰቱ እንደሆኑ ነዋሪዎቹ ይገልጻሉ። በአሁን ወቅት በከተማው በአጋጣሚ እንኳን 2 የሰፈር ወጣቶች በአንድ ትንሽ ነገር ሳይስማሙ ቀርተው ቢጣሉ ጉዳዩ የብሔር መልክ እንዲይዝ እንደሚደረግ ይናገራሉ። በከተማው መልካ ጀብዱ፣ ገንደ ኮሚሽን፣ ገንደ ገመቹ፣ መጋላ ጨብጡና አንዳንድ ጊዜም ገንደ ተስፋ በተባሉ ቦታዎች ግጭቶች ይፈጠራሉ። ባለፈው ሳምንት እነዚህ ግጭቶች ከድንጋይ ውርወራ አልፈው 2 የቤተሰብ አስተዳዳሪ ወንዶችን በ3 ቀናት ልዩነት እንዲገደሉ ምክንያት ሆኗል። የከተማው ፖሊስ አንደኛው ሟች ጭንቅላቱ አካባቢ በስለት ተወቅቶ የተገደለ መሆኑን ሲገልጽ፣ የሁለተኛው ሟች ሪፖርት ተጣርቶ አልደረሰም ብሏል። ነዋሪዎቹ ደግሞ ሁለተኛው በጥይት ተመቶ ነው የተገደለ ይላሉ። 2 ማቾች የኦሮሞ ተወላጆች ሲሆኑ ይህንን ጥቃት ተከትሎ ደግሞ 4 የመኖሪያ ቤቶች ተቃጥለዋል። መኖሪያ ቤቶቹ የሶማሌ ተወላጅ ቤቶች ናቸው ተብሏል። ለነዚህ ግጭቶች መባባስ ምክንያት ናቸው የተባሉ 60 ሰዎች መታሰራቸውን ፖሊስ አረጋግጧል። በተጨማሪም ትላንትናና ዛሬ ቢቆምም ቡድን የለዩ የድንጋይ ውርወራዎች በመኖራቸው መፈነካከትና መጎዳት እንደነበር፣ በዚህ ጉዳትም አንዳንዶቹ የሕክምና እርዳታ እንዳገኙ አንዳንዶቹ ደግሞ ወደ የቤታቸው እንደሄዱ ፖሊስ ገልጿል። በከተማው የተፈጠረ ያለውን ግጭት በተመለከተ መነሻ ምክንያቱ ምን እንደሆነ ለማጣራት በሁሉም ወገን ያሉ የተለያዩ ሰዎችን አነጋግሬያለሁ። ሁሉም የሚሉት ግጭቶቹ የሆነ ቦታ ላይ በቀላሉ ሊቀሰቀሱ ይችላሉ፣ የሚያባብሳቸውና ከግጭቶቹ ማትረፍ የሚፈልግ አካል አለ ነው። ማን ነው ይህ አካል ለሚለው አንዱ ባንዱ ላይ ከመጠቋቆም ውጪ ይህ ነው የሚል ትክክለኛ ምክንያት የሚሰጥ ወገን የለም። በድሬዳዋ ከተማ የሶማሌ ተወላጅ መሆናቸውን የሚናገሩትና በከተማው የአገር ሽማግሌ እንደሆኑ የሚገልጹት አቶ አደም አለሌ ግጭቱ መብረድ ያልቻለው የአገር ሽማግሌዎች ወጣቶቹን ከግጭት እንዲታቀቡ ባለማስታገሳቸው ነው ይላሉ።
ይህንን ጦርነት የፈጠረው የእኛ ዘመዶቻችን ወንድሞቻችን ኦሮሞ ናቸው። በስንት ሞከራ እነሱና የኛ የእነሱም ሽማግሌዎች እና የኛ ተነጋግር ነውና ይባካችሁ የእናንተ ልጆች ይዙ ጦርነት ይሄንን ለማንም አይበጃም። ትልቅ ከተማ ናት፣ የሁለተኛ የኢትዮጵያ ከተማ ናት። ይሄ ለእናንተ አይሆኑም፣ ረብሻውና ጦርነት ለእኛም አይሆኑም። ሰላም እንኖር ነው የምንለው እና ስንት ጊዜ ነው ስብሰባ ያደረግነው? የኦሮሞ ሽማግሌዎች የእነሱም ልጆች መያዝ አልቻሉም። ይሄ ነው ችግሩ እና ይሄንን እየቀጠለ ነው።
አቶ አደም ለግጭቶቹ ምክንያት የሚሆኑት ወጣቶቹ የድሬዳዋ ሳይሆኑ ከሌላ አካባቢ የሚመጡ ናቸው፣ ግጭቶቹ በሚፈጠርበት ጊዜ ደግሞ የከተማው ፖሊስ ለኦሮሞ ወጣቶች ያደላል ብለው ይከሳሉ።
እርስ በርስ ብንገዳደል ምንም መፍትሄ አያመጣም። እኛ የምንፈልገው ሰላም ነው።
አባገዳ አብዱ ማልክ ዮኒ የኦሮሞ አባገዳ ናቸው። ችግሩን ለመቅረፍ የተለያዩ ሰዎችን ማነጋገራቸውን ይናገራሉ። እርሳቸውም የሚቀሰቀሱት ግጭቶች በሶማሌና በኦሮሞ መካከል ሳይሆን ከሶማሌ ክልል በገንዘብ የተገዙ የቀድሞ አመራር ሰንሰለት ስር የነበሩ ወጣቶች እንደሆኑ ይጠቁማሉ።
የሶማሌና የኦሮሞ ሽማግሌዎች አንድ ላይ ሆነን ለአንድ ወር ያህል በሕዝባችን መካከል አንዳችም ግጭት እንዳይቀሰቀስ ተነጋግረናል። ከክልል 5 ገንዘብ ተቀብለው ህብረተሰቡ ውስጥ በመደበቅ ህዝቡን የሚያጋጩ ወገኖች መኖራቸው ነው እንጂ ሁለቱ ህዝቦች ወንድማማቾች ለዘመናትም አብረው የኖሩ ናቸው።
አባገዳ አብዱ ማሊክ የኦሮሞም ሆነ የሶማሌ ልጆች ወደ ጥፋት እንዳይሰማሩ ለማያዝ መንደጋገራቸውን ይገልጻሉ። ግን ደግሞ ሆን ተብሎ እሳት የሚለኩስ አካል ካለ አስቸጋሪ መሆኑን ይናገራሉ። እርሳቸውም እንደ ሶማሌ ተወላጅ አዛውንት በከተማው የቀደመው ሰላም እንዲመለስ ይጠይቃሉ።
አመቦደጋ ነሙጆሌ ከዘንታባ ከሶማሌ ልጆች ያቀበቱ ግን ወሊገሌ አመጋ ኸራ ወሊገላ ሰንዘገርቴ መከላከያ
ከሁን በኋላ የኦሮሞም ሆነ የሶማሌ ቤተሰብ ልጆቹን ይከለክላል ብለን ተስማምተናል። ልጆቹን ካንዳች ግጭት ውስጥ ከሚከቱ ሁኔታዎች ያግዳል ብለን ተስማምተናል። መንግስትም መከላከያ ኃይል ልኮ ሁለት ቀናት በሰላም ውለን አደረን። ለአንድ ወር ያህል ስቃይ ውስጥ ነበር የቆየነው። አሁን ለማስታረቅ ተዘጋጅተናል። መንግስትም ሰላም እንዲመጣ ነው የሚጥረው። የኦሮሞም ያማራም ሌሎች ህዝቦች ሁሉ ሰላም የሚፈልጉ ናቸው። በገንዘብ ተገስቶ ህዝቡን ያመሰ ያለ ወገን ግን አለ። እንዲህ አይነቱም ይያዛል ይጋለጣል ብለን ተስፋ እናደርጋለን።
ጫላ ኢብራሂም ቀፊራ አካባቢ ተወልዶ ያደገ ወጣት ነው። የተፈጠሩት ግጭቶች በሰዎች የሚደረጉ ናቸው ባይ ነው።
ኦሮሞና ሶማሌ የምለው ወይ ኦሮሞና ሶማሌ ታሪክ ተፈጥሮም ዘን አንድ ቀንም ተናይተን ማቁም በሰላም አብሮነት አንድነት እንደኖሩ ያሉ ህብረተሰብ ናቸው። ይህን የግድዋን ወጣትና እንደዚህ እያደረገ ያለው በፊት ከነበረው የአብዲሌ ቅሪቶችና ግድዋ ላይ አጠቃላይ የእሱ ቅሪቶችና በብር ይህንን ነገር ሁለቱንም ወገን እንደዚህ እያጋጩ ያሉት እነሱ ናቸው። በብዛት ከዚህ ወገን ከሶማሌም ሆነ ኦሮሞ ወጣቶች በዚህ ጉዳይ ላይ ነው የተጣላ ነው ብሎ የሚያውቁት አንድም ነገር የለም። እንደዚህ እያደረገ ያለው የዚህ ለውጥ ቃዋሚዎች ናቸው። ይህም ሁላ ነገር እያደረጉ ያሉት
ወይዘሮ ሰአዳ ተናኝ የለጋሀሪ አካባቢ ነዋሪ ናቸው። መጀመሪያ የሚያሳስባቸው የከተማው ሰላም መሆን ነው።
እኔ በእኔ በኩል ድሬዳዋ ውስጥ ተወልጅ ያደኩኝ ነኝ። የስምንት ልጆች እናት ነኝ። በህይወቴ እዚህ ድሬዳዋ ውስጥ ኖር ማለት ነው እንደዚህ አይነት ነገር የመጀመሪያ ነው። ማ ኦሮሞ ማ አማራ ማ ሶማሌ እንደሆነ ሳንተዋወቅ በፍቅር ነው ያደግ ነው። ልዩነትንም የለንም። አሁን እዚህ በአጭር ጊዜ ውስጥ ነው ይቺ ነገር የተከሰተችው። ይህንንም ያው በሽማግሌው ይጥራት መንግስትም ያው ከጎናችን በመሆን እያቀዘቀዙልን ናቸው። ልጆቻችንን ራሱ ከትምህርት ቤት እያስቀረ ነው። ወጥተው ያልቃሉ ማለት ምንም ሰላማዊ ሰዎች እየረገፉ ነው። ምንም በማያውቁት ነገር ልጆቹ ራት ሊገዛ ይወጣ ምንም ውስጥ የሌለ ሰው ተተኩሶበት በተባራሪ ጥይት ሞቶብናል። እንደገናም እዚሁ ሙሽራ ሁለት ወር ታገባ እንደዛው እሱም ተመቷል። እና ይሄ ነገርን ስታዩ በቃ ለመኖርም ያለሽ ነገር አስጊ ነው። ልጆች ትምህርት ቤት ወጥተው በሰላም መግባታቸው አስጊ ስለሆነ በጣም ችግር ላይ ነው ያለ ነው። እኛ እንግዲህ ያው ነው ምንም ማድረግ ስለማንችል በጸሎት ያረቢ ሀገራችንን ሰላም አድርግልን እያለኝ
ያነጋገርኳቸው ሰዎች የከተማው ሰላም ማጣት ለጊዜው አሳሳቢ ጉዳይ ሆኖባቸው ቅድሚያ ሰጡት እንጂ በከተማው በሁሉም በኩል የሚነሱ የተለያዩ ጥያቄዎች አሉ ይላሉ። የአስተዳደር መዋቅሩ አደረጃጀት ፍትሃዊነት የጎደለው ነው በሚል ይተቻል። የወጣት ስራ አጥነት፣ የፍትህ መጓደል፣ የኢኮኖሚ ጥያቄ፣ የፖለቲካና ፍትሃዊ እኩልነት ተጠቃሚነት ችግር ይነሳል። የፖለቲካና መንግስታዊ መስሪያ ቤቶች ሹመት በእውቀትና በክህሎት ከመሆን ይልቅ በኮታና በፖለቲካ ሹመት በመሆኑ ችግሮቹ ከመፈታት ይልቅ ሌሎች ችግሮች እንዲፈጠሩ አድርጓል ይላሉ። ይህም እንደ ጥያቄዎቹ አይነት ይህ የኦሮሞ ጥያቄ ነው፣ ይሄኛው ደግሞ የሶማሌ ነው፣ ሌላው የአማራ ጥያቄ ነው እየተባለ ስያሜ እየተሰጠው ጥያቄዎቹ ይዳፈናሉ ይላሉ። በዚህ መካከልም መከፋፈል እንዲፈጠር ተደርጓል ሲሉ ይተቻሉ።
አድማጮች፣ ዘገባው አላበቃም። በነገው ምሽት ሁለተኛውን ክፍል እናቀርባለን። አሁን ግን የምሽቱን በዚሁ ለመቋጨት እየተንደረደር ነው። አዲስ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
ሙዚቃው እስከ ትግርኛ ስርጭት መግቢያ ድረስ ያዳርሰናል። መልካም ምሽት ተናደሩ። I'm really looking at you, 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 I'm really looking
Yeah.